ወደ ዝርዝር ዜናዎቹ ከመለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በሴቶች ላይ የሚደርሱ ጥቃቶችን ለመግታት የድርጊት እርምጃ ጥሪ ቀረበ። የራያ አላማጣ ተፈናቃዮች ቁጥር ከ50ሺ ማለፉ ተመለከተ። ህወሓት ከብልጽግና ፓርቲ ጋር ቢዋሃድ ነው የሚለው ዜና ከእውነት የራቀ ነው አለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌደራል ሴቶች ጉዳይ ሚኒስትር የኒው ሳውዝ ዌልስ መንግስት የቤት ውስጥ አመጽና የዋስ መብትን አስመልክቶ ሊወስደው ያሰበው ለውጥ እንደሚደግፉ አስታወቁ። የኒው ሳውዝ ዌልስ ፕሪሚየር ክሪስ ሚንስ በ2024 በጾታ ተኮር ጥቃት ህይወቷ ሲያልፍ 24ኛ የሆነችውን የ28 ዓመቷን የፎርብስ ነዋሪ ሞሊ ታይሰርትስ ግድያ ተከትሎ የህግ ክለሳ ለማድረግ ተነስተዋል። ፖሊስ በሟቿ ገዳይነት ተጠርጣሪ የሆኑን የ29 ዓመቱን ዳንኤል ብሊንክስ ላይ ክስ መስርቷል። ሞሊ ህይወቷ ሲያልፍ ዳንኤል የዋስ መብት ተጠብቆለት የነበረ ሲሆን አስገዳጅ ወሲብ ፍጸማ፣ ክትትልና ማሳቀቅን የያዙ ክሶች ተመስርተውበታል። የፌዴራል ፋይናንስና የሴቶች ሚኒስትር ካቲ ጋላሃር የኒው ሳውዝ ዌልስ መንግስትን የዋስ መብትና የቤት ውስጥ አመጽ ህጎች ክለሳን የሚደግፉ መሆናቸውን ቢገልጡም በፌዴራል ደረጃ ተመሳሳይ ለውጦችን ለማድረግ ግና ከውሳኔ ላይ አልደረሱም። ሚኒስትር ጋላሃር የኒው ሳውዝ ዌልስን ክለሳ እንደሚደግፉ ለቻናል 9 ሲናገሩ በሴቶች ላይ የሚደርሱ የአመጽ ጥቃቶችን ለመገደብ የፌዴራል ክፍለ ሀገርና ክፍለ ግዛቶችን ያቀናጀ ሥራ ግድ እንደሚል አመላክተዋል። በማያያዝም
How do we create, I guess, a community where disrespect towards women and how we
እንደምናው የሴቶች ክብር ዝቅ የሚልበት ለሴቶች ክብርን መቸር ልማድ ያለ መሆንና እንዲህ ያሉ ድርጊቶች የሚፈጸምባቸው ማህበረሰብ ይፈጠር ነው። ያም ማለት በጣሙን አስቀድሞ ገና በወጣትነት እድሜ የተወሰኑ ባህሪዎችን መሰረት በሚይዙበት ትምህርት ቤት ጣልቃ መግባትን ግድ ይላል። ልጆች እያደጉ ሲሄዱ አሁን እያየነው ባለው መልኩ በሴቶች ላይ ጥቃቶችን ይፈጽማሉ። እናም አንድ መንግስት፣ አንድ ፖሊሲ፣ አንድ እሳቤ ብቻውን አይወጣቸውም። ግዙፍና ብርቱ ንግግር ያሻናል ብለዋል። ህወሓት ከብልጽግና ፓርቲ ጋር ለመቀላቀል በድርድር ላይ ነው በሚል እየተሰራጩ ያሉ ዜናዎች ከእውነት የራቁ ናቸው ሲል አስተባበለ። ድርጅቱ ባወጣው መግለጫ ህወሓት ከብልጽግና ፓርቲ ባለሥልጣናት ጋር ያደረጋቸው ንግግሮች የፕሪቶሪያውን ስምምነት ተከትሎ ያተኮሩት አንጻራዊ ሰላምን ጥልቀትና ስፋት ባለው መልኩ ለማስፈን ስለሚቻልባቸው ጉዳዮች ነው ሲል ገልጧል። አያይዞም ህወሓትና ብልጽግና በርዕዮተ ዓለም አተያያቸውም ሆነ በግባቸው የተለያዩ መሆናቸውን አመላክቷል። እንዲያም ሆኖ ሁለቱ ፓርቲዎች በርካታ ሁኔታዎችን ባተኮረ መልኩ መወያየት እንደሚያሻቸው አስታውቋል። በቅርቡ በራያ አላማጣ በተከሰተው ግጭት ሳቢያ ቀያቸውን ለቀው የተፈናቀሉ ሰዎች ቁጥር ከ50ሺ በላይ መድረሱን የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታወቀ። ተፈናቃዮቹ በአሁኑ ወቅት በሰሜን ወሎ ዞን ቆቦና በዋግ ህምራ ዞን ሰቆጣ ከተሞች ተጠልለው ይገኛሉ። የተመድ ሰብአዊ ጉዳዮች ቢሮ የተፈናቃዮቹን ቁጥር ያገኘው ከሁለቱ ዞኖች አስተዳደር መሆኑን የገለጠ ሲሆን በቆቦ ከተማ 42,000 በሰቆጣ 8,300 ተፈናቃዮች ተጠልለው እንደሚገኙ ገልጧል። ጀሜይካ ለፍልስጤም አገራዊ ዕውቅናን በመቸር ከካሪቢያን አገራት 12ኛዋ በዓለም አቀፍ ደረጃ 142ኛዋ አገር ሆናለች። በዚህ ሳምንት ውስጥም ትሪኒዳድ ለፍልስጤም ዕውቅናን ትሰጣለች ተብሎ ይጠበቃል። የአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ ዎንግ ባለፉት ሳምንታት ውስጥ አውስትራሊያ ለፍልስጤም ዕውቅናን ለመስጠት እሳቤ እንዳላት አመላክተዋል። የእንግሊዝ የውጭ ጉዳይ ሚኒስትር በበኩላቸው ይህንኑ አተያይ እንደሚጋሩ ቀደም ሲል ተናግረዋል። ኢትዮጵያ ለፍልስጤም አገራዊ ዕውቅና የሰጠችው እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት ነው። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ64 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርስ ደመናማ ይሆናል። ዝቅተኛ 12 ከፍተኛ 25። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 10 ከፍተኛ 19። ሜልበርን ብራ ይሆናል። ዝቅተኛ 10 ከፍተኛ 16። ሆባርት ደመናማ ይሆናል። ዝቅተኛ 9 ከፍተኛ 15። ካምብራ ደመናማ ይሆናል። ዝቅተኛ 4 ከፍተኛ 19። ሲድኒ ደመናማ ይሆናል። ዝቅተኛ 15 ከፍተኛ 22። ብሪስበን ደመናማ ይሆናል። ዝቅተኛ 17 ከፍተኛ 28። ዳርዊን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 23 ከፍተኛ 34። አዲስ አበባ ያካፋል። ዝቅተኛ 25 ከፍተኛ 35። ዜናዎቹን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በሴቶች ላይ የሚደርሱ ጥቃቶችን ለመግታት የድርጊት እርምጃ ጥሪ ቀረበ። የራያ ዓላማጣ ተፈናቃዮች ቁጥር ከ50 ሺህ ማለፉ ተመለከተ። ህወሓት ከብልጽግና ፓርቲ ጋር ሊዋሃድ ነው የሚለው ዜና ከእውነት የራቀ ነው አለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharic ይጎብኙ።